ይህ በምስራይ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። እግዚአብሔር አምላካችን ዛሬም ደግሞ እንደገና አንድ የምህረትን ቀን ሰጠንና በፊቱ እንድንገኝ ፈቃዱ ሆነ። ዛሬ በዚህ በስቱዲዮ ውስጥ ከኔ ጋር አንድ እንግዳ ደግሞ አለ። ወንድማችን መስፍን ብሩ ነው። መስፍን ብሩ በዚህ የምስራች ድምጽ የአማርኛ አገልግሎት ክፍለ ጊዜ ውስጥ የሚያገለግል ነው። ብዙ ጊዜ በራዲዮ ድምጹን ሳትሰሙ ትምርቱንም ሳትከታተሉ አትቀሩም። በዛሬው መልእክታችን ውስጥ ተከታታዩን የገላትያን መልእክት ጥናታችንን እንቀጥላለን ማለት ነው። የሚኖረንን ጊዜ እግዚአብሔር አምላካችን ይባርክልን ይያልን እንደ ተለመደው አስቀድመን ይህንን ዝማሬን ጋብዛችኋለን። እግዚአብሔር ገናና ነው። የሚስተካከለው የሚወዳደረው ማንም የለም። እግዚአብሔር አቻና ኩያ የለውም። እግዚአብሔር ይክበር ይመስገን። አሁን ከወንድማችን መስፍን ብሩ ጋራ ወደ ጸሎት እናልፋለን። እንጸልይ።
የተወደድክና የተፈራ እግዚአብሔር አምላካችን ሆይ፣ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት እናመሰግናለን። አምላካችን ሆይ፣ ሳትለየን እየተናገርከን በቃል የመገብከን እነሆ ለዚህ ጊዜ በክተናል። ክብርና ምስጋና ሁሉ ላንተ ይሁን። የዘላለም አምላክ ሆይ፣ የምንሰማቸውን ቃሎችን ደግሞ በልባችን ማህደር ጽፈልን እንድንጠቀምበት፣ አንተን እንድናከብርበት፣ በረከትን እንድናውጅበት እንድትረዳን እንጸልያለን። የዘላለም አምላክ አንተ ትወደናለህ፣ እኛም እንድንወድ በቃል እንድንታነጽ እርዳን። በኢየሱስ ክርስቶስ ስም እያንዳንዳችንን እርዳን። ያንተ እርዳታ ያስፈልገናል፣ ያንተ ጥበቃ ያስፈልገናል። ይህ ደቂቃ ጌታ ሆይ ብዙዎች የተቸገሩበት የተጨነቁበት ሊሆን ይችላል። ብዙ አድማጮች በተለያየ ሁኔታ ውስጥ ይገኛሉ። አንተ እንድትደርስላቸው እንድትፈውሳቸው በኢየሱስ ክርስቶስ ስም አሳልፈን ላንተ እንሰጣለን። ይህ የምንማረው የገላትያ ትምህርት ጌታ ሆይ በኢየሱስ ክርስቶስ ስም በልባችን ይቅርልን። አንተ ፈቃድህን በዚህ እንድናውቅ እንድትረዳን እንጸልያለን። እንዳይቀማን ክፉን ደግሞ ዳቢሎስን እንድትመታልን በኢየሱስ ክርስቶስ ስም እንጸልያለን። የዳቢሎስ ሥራው ቅዱ ሁሉ በስም ስልጣን የፈረሰ ይሁን። ክብርና ምስጋና ከዘላለም እስከ ዘላለም ለአንተ ብቻ ይሁንልህ። እግዚአብሔር ሆይ ስለጠበከን ደግመን ደጋግመን እናመሰግናለን። በቀሪው ጊዜያችንም አንተ ብቻ ክብር ጀምረን እስከምንጨርስ ድረስ ከኛ ጋር ሁን። በውድ ልጅህ በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አሜን።
አድማጮች ወንድማችን መስፍን ብሩ በጸሎት ስላገለገለን እግዚአብሔር ኑሮውንና አገልግሎቱን አብዝቶ ይባርከው ይያልን ወደ ዛሬው ትምህርታችን እናልፋለን። ወዳጆች እንግዲህም ቢሆን አሮጌው ተፈጥሯችን መንፈሳዊ ነገርን ከመዋጋት ወደ ኋላ አይልም ማለታችንና ቀጥላ አድርገን በስፋት ደግሞ ስጋ መንፈስን ይዋጋል መንፈስም ስጋን ይዋጋል እውነተኛ ማኝ አዲስ ባህሪን ከመንፈስ ቅዱስ ይቀበላል። ጌታ ለኒቆዲሞስ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ ደግሞ መንፈስ ነው በማለት የተናገረው በዚህ ምክንያት ነው ካልን በኋላ አማኙ በዚህ ህይወት እስካለ ድረስ ካሮጌው ባህሪው ሙሉ በሙሉ ነጻ መሆን አይችልም። እዚህ ምድር ላይ እስካለን ድረስ ሙሉ በሙሉ ከኃጢአት ነጻ እንሆናለን ብሎ ማሰብ ከፍተኛ ስህተት ነው ማለታችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የዚህን ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 5 ቁጥር 22 እና ቁጥር 23 እን ተመልከቱ። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ያለውን ተመልከቱ። ወገኖች ሐዋርያው ጳውሎስ የሥጋ ሥራዎችን ከዘረዘረ በኋላ የመንፈስ ፍሬዎችን ዝርዝር ደግሞ ያቀርባል ብለናል። ንጽጽሩ በሥጋ ሥራና በመንፈስ ፍሬዎች መካከል መሆኑን ወደ መደምደሚያችን መግለጻችን የሚታወስ ነው። እንዲህ ይላል፣ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው ይላል። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 ስለ መንፈስ ፍሬ መናገሩ ይታወሳል። ያለ እርሱ ምንም ማድረግ እንደማንችል ነግሮናል። ከኛ የሚጠበቀው ደግሞ ፍሬ ነው። ስለ ዘሪው በተናገረው ምሳሌ 30 60 እና 100 እጥፍ ፍሬዎችን ስለማፍራት ተናግሯል። ጌታ ብዙ ፍሬ እንድናፈራ ይጠብቅብናል። ወዳጆቼ በመንፈስ ቅዱስ አማካይነት በሕይወታችን ውስጥ ፍሬ እንዲገኝ የሚያደርገው ራሱ ኢየሱስ ክርስቶስ እንደሆነም መዘንጋት የለብንም። ይህንን አስተውሉ። በመንፈስ ቅዱስ አማካይነት በሕይወታችን ውስጥ ፍሬ እንዲገኝ የሚያደርገው ራሱ ኢየሱስ ክርስቶስ እንደሆነ ፈጽሞ መርሳት የለብንም። በእኛ ውስጥ የራሱን ሕይወት ይኖራል። ይሄ ደስ አይልምን? አስተዋላችሁ? በእኛ ውስጥ ጌታችን የራሱን ሕይወት ይኖራል። ማንም በራሱ ጥረት የክርስትና ሕይወትን ማፍራት አይችልም። አሮጌው ተፈጥሯችን የመንፈስን ፍሬ ማፍራት አይችልም። ከሮሜ ምዕራፍ 7 እንደምንመለከተው አዲሱ ሕይወትም ቢሆን የመንፈስ ፍሬን ማፍራት እንደማይችል ግልጽ አድርጎታል። ፈቃድ አለኝና መልካሙን ማድረግ ግን የለኝም ይላል ሐዋርያው ጳውሎስ። የብዙዎቻችን ችግርም ይሄው ነው። ታዲያ መንፈስ ቅዱስ በሕይወታችን ፍሬ እንዲያፈራ ማድረግ የምንችለው እንዴት ነው? እንደሚታወቀው ፍሬ የሚገኘው ቅርንጫፎች ላይ ነው። ቅርንጫፎች በራሳቸው ጥረት ፍሬ ማፍራት አይችሉም። ፍሬ የሚያፈሩ ቅርንጫፎች ለፀሐይ ብርሃንና ለዝናብ ራሳቸውን ገልጠው የሚሰጡት ናቸው። አስተውሉ። ፍሬ የሚያፈሩ ቅርንጫፎች ለፀሐይ ብርሃንና ለዝናብ ራሳቸውን ገልጠው የሚሰጡ ናቸው። ከዚያም ቀስ በቀስ ጊዜያቸውን ተጠብቀው ፍሬ ያፈራሉ። ምን ጊዜም ቢሆን ከግንዱ ጋር ያላቸው ግንኙነት የተጠበቀ መሆን አለበት። ይህም በተመለከተ ጌታችን ኢየሱስ ክርስቶስ ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም ማለት ዮሐንስ ምዕራፍ 15 ቁጥር 4ን ተመልከቱ። ዮሐንስ ወንጌል ምዕራፍ 15 ቁጥር 4ን ልብ ይሏል። ብዙ ጊዜ ወዳጆቼ ያውና ቅዱስ መስዋዕት አድርገን ራሳችንን ለእግዚአብሔር እናቀርባለን። የመሠዊያው ሰዓት መንደድ ሲጀምር ግን ራሳችንን ካቀረብንበት መሠዊያ ዘለን እንወርዳለን። ፍሬንድና ፈራ ከተፈለገ በክርስቶስ መኖር አለብን። ልብ በሉልኝ፣ ፍሬንድና ፈራ ከተፈለገ በክርስቶስ መኖር አለብን። በውስጣችን ለሚኖረው ለመንፈስ ቅዱስ ራሳችንን ማስገዛት አለብን ማለት ነው። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም ነው። ተመልከቱ፣ የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም ነው። እዚህ ላይ ልብ እንድታደርጉ የምፈልገው ነው ይላል እንጂ ናቸው አይልም። መጽሐፍ ቅዱሶቻችሁን እስቲ ገለጥ ገለጥ አድርጋችሁ ክፍሉን ተመልከቱ። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም ነው ይላል እንጂ ናቸው አይልም። በሰዋሰው ደንብ መሰረት ናቸው ማለት ነበረበት እንደማለት ነው። ይሁን እንጂ ግሪክኛው በነጠላው ነው ይላል። እንደዚህም ሲባል ፍቅር ፍሬ ነው፣ ሌሎች ፍሬዎች ደግሞ የሚገኙት ከፍቅር ነው ማለት ነው። ፍቅር ዋነኛ ነገር ነው። ጳውሎስ እንደሚነግረን ፍቅር ከሌለን እንደሚጮናስና እንደሚሸዋሸው ጸናጽል እንሆናለን ይላል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ንልብ ይሏል። የመንፈስ ቅዱስ ስጦታዎች መስራት ያለባቸው ከፍቅርና በፍቅር አማካይነት ነው። በዚህ በቆሮንቶስ ምዕራፍ 13 ስለ ፍቅር የሚሰጠውን ገለጻ ንብ በሉ። በዚሁ በቆሮንቶስ ምዕራፍ 13 ሐዋርያው ስለ ፍቅር የሚሰጠውን ገለጻ ሲያስፋፋ ያለኝን ሁሉ ለድሆች ብሰጥ ሰውነቴንም ለሳት አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ያለ ፍቅር የሆነ ነገር ሁሉ ከንቱ ነው። ምንጊዜም ይህን ማስተዋል አለብን ወዳጆቼ፣ ይህን ደግሞ ልብ ማድረግ አለብን። በአንደኛ ቆሮንቶስ ምዕራፍ 13 ጳውሎስ የሚነግረን ሌላው ነገር ደግሞ ፍቅር የራሱን አይፈልግም የሚል ነው። ፍቅር ለሌሎች መልካም ማድረግንም ይፈልጋል። ቤተ ክርስቲያን መንፈሳዊ ስጦታዎችን የምትጠቀምባቸው በፍቅር ሊሆን ይገባል። አይን፣ ጆሮ ወይም እጅና እግር የሚሰሩት ለጠቅላላው ሰውነት ጭምር እንጂ ለራሳቸው ብቻ አይደለም። የሚገርም ነው የእግዚአብሔር አሰራር ወዳጆቼ፣ አይገርማችሁምን? የመንፈስ ቅዱስ ስጦታዎችን ከመንፈስ ቅዱስ ፍሬዎች ነጥለን ልንወስዳቸው አይገባም። ከፍሬዎቹ ዋናው ደግሞ ፍቅር ነው። ጌታ ኢየሱስ በዮሐንስ ምዕራፍ 15 የተናገረውም ስለ እነዚህ ፍሬዎች ነው። የመንፈስ ፍሬ ግን ፍቅር፣ ሰላም፣ ደስታ፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው። እነዚህንም የሚከለክል ሕግ የለም ይላል። እነዚህን ነገሮች የሚቃወምም ሆነ ማመንጨት የሚችል ሕግ የለም። እነዚህን ፍሬዎች በጥረታችን ልናገኛቸው ፈጽሞ አንችልም። ልናገኛቸው ብንችል እንኳ በጥረታችን ስላገኘናቸው ልንመካባቸው እንችላለን። እንዲህ ከሆነ ደግሞ ትሕትና የለንም ማለት ነው። እነዚህን መንፈሳዊ ፍሬዎች በጥረታችን ብናገኝ ልንመካባቸው እንችላለን። እንደዚህ ከሆነ ደግሞ ፈጽሞ ትሕትና አይኖረንም ማለት ነው። ትዕቢተኞች እንሆናለን ማለት ነው። በክርስትና ሕይወታችን ወገኖቼ የመንፈስ ቅዱስ ፍሬዎች መታየት ይገባቸዋል። አንድ ታላቅ የእግዚአብሔር ሰው በአንድ ወቅት ሲናገሩ በማንም ላይ የመፍረድ መብት የለኝም፣ የመንፈስ ቅዱስ ፍሬዎች ባንድ ሰው አንኗኗር መኖር አለመኖራቸውን ከማየት ግን ልታግዱኛ አትችሉም ብለው ነበር። አስቲ አባባላቸው ልድገምላችሁ። በማንም ላይ የመፍረድ መብት የለኝም። የመንፈስ ቅዱስ ፍሬዎች ባንድ ሰው አንኗኗር መኖር አለመኖራቸውን ከማየት ግን ልታግዱኛ አትችሉም ሲሉ ተናገሩ። አስተሳሰባችንን አነጋገራችንንና ስራችንን ሁሉ ፍቅር ሊገዛው ይገባል። ስሜታዊነትና የስጋ ስራዎች ህይወታችንን ከተቆጣጠሩት ግን እውነተኛ ፍቅር ምን ማለት እንደሆነ አናውቅም። ዛሬ በአካባቢያችሁ ብትመለከቱ ብዙ ሰዎች ስለ ዝሙት ያውቃሉ፣ ፍቅርን ግን አያውቁም። ፍቅር የመንፈስ ቅዱስ ፍሬ ነው። ለባልና ሚስትም ሆነ ወደፊት ለሚጋቡ እጮኛሞች ፍቅርን ሊሰጣቸው የሚችል እግዚአብሔር ራሱ ነው። እግዚአብሔር ይክበር ይመስገን። በእውነተኛ ክርስቲያን ባልና ሚስት መካከል ያለውን አይነት ፍቅር ማንም ደግሜ ላለው ማንም ሊኖረው አይችልም። ኦ እግዚአብሔር የተመሰገነ ይሁን። እኛ ወዳጆቼ ክርስቲያኖች በእውነት የታደልን። እስቲ ቤታችሁ ውስጥ ተመልከቱ። እስቲ ጓዳችሁን ተመልከቱ። ፍቅር ሞልቶበታልን? ወንድሜ አቶ ባል ሆይ ሚስትህን እንደምንድነው የተሸክመሃት ያለው? በፍቅር አንቀልባ ነው? ኦ እህቴ ወይዘሮ ሚስት ሆይ ባልሽን እንዴት ነው የተሸከምሽው? በፍቅር አንቀልባ ነውን? ሁለታችሁም ብትሆኑ ባልና ሚስት እርስ በርስ የተሸካከማችሁበት አንቀልባው አንዳንድ ጊዜ ሊቀደድ ይችላል። አዎ መልሶ መጠገን ደግሞ የናንተ ፈንታ ነው። ይህንን እንዲያደርግ ደግሞ በእግዚአብሔር ፊት ማቅረብ ያለባችሁ እናንተው ራሳችሁ ናችሁ። አንዳንድ ጊዜ ክርስቲያን ባልና ሚስት ተጣሉ ብለው ሲነግሩኝ በእውነት ላችኋለሁ እጅግ አዝናለሁ። በሰው ሕይወት ውስጥ እንቅፋት አይኖርም ማለት ይህም አይደለም። ነገር ግን ቤት እስኪቀጣጠል ድረስ፣ ሽማግሌዎች እስኪጠሩና አቤት ጉድ ነው እስኪባል ድረስ እንዲያው መጨቃጨቁ እግዚአብሔርን ማሳዘን ነው። ትናንሽም ቦቃቅላ ልጆቻችሁንም ተመልከቱ። እነዚህንስ በምን አይነት መንገድ እየገራችሁ ነው? እግዚአብሔር እያንዳንዳችንን ይርዳን። እህቴ ሚስት ሆይ ትላንትናና ዛሬ ቀን ባልሽ ምናልባት አስኮርፎሽ ሊሆን ይችላል። ወንድሜ ሆይ ሚስትህ ምናልባት በተለያየ አይነት ሁኔታ አሳዝና ሊሆን ይችላል። አዎ ሁላችሁም የፍቅርን ጋቢ ልበሱ፣ የፍቅርን ብርድ ልብስ ደግሞ በላዩ ላይ ደርቡ። ያኔ ኃጢአታችሁ፣ በደላችሁ፣ አንዱ ባንዱ ያኮረፈው ሁሉ ይጠፋል። ኢየሱስ ክርስቶስ በመካከላችሁ ይነግስና የቤታችሁ ጌታ ይሆናል። እግዚአብሔር ይክበር ይመስገን።
ወደድኩ ወደድኩ ሳልመረጥ ወየመረጥኩ ተከበረው ደም ገስተን እንዲያው ልጅ ያረሰ አበሳዬን አራከው ቀልበሬን ሰባበርከው ፍቅርህ ለኔ ልዩ ነው ፍቅርህ ለኔ ልዩ ነው ስምህና ሞገስ ሳልወደድኩ ወደድኩ ሳልመረጥ ወየመረጥኩ ተከበረው ደም ገስተን አበታዬን አራከው ቅርብሬን ሰባበርከው ፍቅርህ ለኔ ልዩ ነው ፍቅርህ ለኔ ልዩ ነው ስምህ ነው ሞገስ ኃጢአተኛ ሳለሁ ስርቄም አይገባኝ መርገሜን ወሰደው ኢየሱስ በደሙ አነጻ የከሰሰኝ ጠላት እግሬ ስር ወደቀ በረሃው ሕይወቴ ደረቁ ምንጭ ናፈለቀ ሳልወደድኩ ወደድከኝ ሳልመረጥኩ መረጥከኝ ተከበረው ደም ገዝተኝ እንዲያው ልጅህ ያረከኝ አበሳዬን አራከው ቅንበሬን ሰባበርከው ፍቅርህ ለኔ ልዩ ነህ ስምህን ላሞጋስ ፍቅርህ ለኔ ልዩ ነህ ስምህን ላሞጋስ ለዚህ የሚያበቃ ጽድቅ እንኳን ሳይኖረኝ በሰማዩ ስፍራ በቀኝ እንዲሁ አከበረኝ። ምህረቱ ብዙ ይሄ ታላቅ ጌታ ከኔ ጋር ሆናችሁ በዜማ አክብሩት በልልታ አልወደድክ ያወደድክ ሳልመርጥክ ያመረጥክ ለከበረው ደም ገዝተህ እንዲያው ልጅ ያረግ አበሳዬ አራቀው ቀንበሬን ሰባበርከው ፍቅርህ ለኔ ልዩ ነው ስምህን ላሞጋሰው ፍቅርህ ለኔ ልዩ ነው ስምህን ላሞጋሰው
እግዚአብሔር ይክበር ይመስገን። ወንድማችን ተስፋዬ ጫላ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር አብዝቶ ይባርከው እንላለን። የተወደዳችሁ ክርስቲያኖች ጌታ ኢየሱስ በሕይወታችን ደስታ እንዲገኝ ይፈልጋል። እርሱ የመጣው ደስ እንዲለን ነበር። ዓለም በስካርና በዝሙት ደስታን ማግኘት ይፈልጋል። ይሁን እንጂ ስካራቸው ሲበርድላቸው ወይም ዝሙት ከፈጸሙ በኋላ ይበልጥ ደስታ ይርቃቸዋል። ሐዋርያው ዮሐንስ ለክርስቲያኖች ሲጽፍ ደስታችሁ እንዲፈጸም ይህን ጽፍላችኋለሁ ይላቸዋል። አንደኛ ዮሐንስ ምዕራፍ 1 ቁጥር 4ን ተመልከቱ። አንደኛ ዮሐንስ ምዕራፍ 1 ቁጥር 4ን ልብ ይሏል። ታዲያ ወገኖቼ እኛስ ሕይወትን በደስታ እየኖርን ነውን? እስቲ ቀደም ብዬ ከዝማሬው በፊት እንዳልኩኝ ጓዳ ጓዳችሁን ተመልከቱ። አባት ልጆችን ተመልከት። እናት ባልሽን ተመልከቺ። ልጆች ወላጆቻችሁን ተመልከቱ። እስቲ ባልና ሚስት ደግሞ በአቅራቢያችሁ በጎረቤቶቻችሁ ያሉትን ሰዎች ተመልከቱ። እስቲ በየመስሪያ ቤቱ ያላችሁ ደግሞ ሌሎች የሥራ ባልደረቦቻችሁን ተመልከቱ። እግዚአብሔር ያንዳንዳችንን ይርዳን ወዳጆቼ። ይህን የምልበት ብዙ ምክንያት ስላለኝ ነው። ሶስተኛው ፍሬ ደግሞ ሰላም ማለትም የእግዚአብሔር ሰላም ነው። ሃይማኖት ይህን ሰላም ሊሰጠና አይችልም። ልብ በሉ፣ ሃይማኖት ይህን ሰላም ሊሰጠና አይችልም። ይህን ሰላም ሊሰጠን የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ሮሜ ምዕራፍ 5 ቁጥር 1ን ተመልከቱ። ሮሜ ምዕራፍ 5 ቁጥር 1ን ልብ ይሏል። ሌሎች የመንፈስ ፍሬዎችም ተዘርዝረዋል። በነገራችሁ ሁሉ ትዕግስተኞች ናችሁን? እስቲ በዚህ ምሽት ይህንን ጥያቄ ደግሞ ላቅርብላችሁ። በምትሰሩት በእያንዳንዱ ነገር ከወንድሞቻችሁና ከእህቶቻችሁ ጋር በምትነጋገሩበት ጊዜ ግብብት አላችሁን? መስማማት አላችሁን? ትዕግስተኞች ናችሁን? ወይስ በትንሽ በትልቁ ታኮርፋላችሁ? ከሰዎች ጋር ትጋጫላችሁን? ውድ ወገኖቼ በዚህ አቅጣጫ የብዙዎቻችን ሕይወት መስተካከል እንዳለበት እርግጠኛ ነኝ። ያንን ማድረግ የሚችለው ደግሞ መንፈስ ቅዱስ ብቻ ነው። ደጎች ወይም ቸርነት አድራጊዎች እንሁን። ሆኖም ወላዋዮች ወይም ለፈስፋሶች መሆን የለብን። ያቋም ሰዎች እንሁን። ታማኝነት ሌላው የመንፈስ ቅዱስ ፍሬ ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። ታማኝነት ሌላው የመንፈስ ቅዱስ ፍሬ ነው። ባለትዳሮች ከሆናችሁ ለባል ወይም ለሚስታችሁ ታማኝ ልትሆኑ ይገባል። ሰራተኞች ከሆናችሁ ለሥራችሁና ለአለቆቻችሁ ታማኞች ልትሆኑ ይገባል። የቤተ ክርስቲያን አባሎች ከሆናችሁ ለቤተ ክርስቲያናችሁ ታማኞች ልትሆኑ ይገባል። በነገራችሁና በምታደርጉት ሁሉ ታማኝነት መለያ አርማችሁ ይሁን። ቀጥሎ የተጠቀሰው ደግሞ የዋህነት ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። አሁን ደግሞ ስለ የዋህነት ሐዋርያው ጳውሎስ የተጠቀሰው እንመለከታለን። በመጽሐፍ ቅዱስ ውስጥ የዋህነታቸው የተጠቀሰላቸው ሁለት ታላላቅ ሰዎች የዋህነታቸው በመጽሐፍ ቅዱስ ውስጥ የተጠቀሰላቸው ሁለት ታላላቅ ሰዎች ሙሴና ጌታ ኢየሱስ ክርስቶስ ናቸው። ሙሴ ጽላቶቹን ይዞ ከተራራው በወረደበት ጊዜ የሕዝቡን ጣዖት ማምለክ ተመልክቶ ያደረገውን በማሰብ ምናልባት የዋህነቱን መቀበል ይከብዳችሁ ይሆናል። ዘጸአት 32ን ተመልከቱ። ይሁን እንጂ ወገኖቼ ሙሴ ታማኝ ነበር። አይ አበበ ካንተ ጋር አንስማማም ልትሉኝ ትችላላችሁ። ወደዳችሁም ጠላችሁም ሙሴ ታማኝ ነበር። በመቅደስ ያገኛቸው ገንዘብ ለዋጮች ላይ ጌታ ኢየሱስ ያደረገውን ስታስቡ ምናልባት የዋህነቱ ምኑ ላይ ነው ትሉኝ ይሆናል። በዚህ ላይ ማወቅ ያለባችሁ ግን
የዋህነት ለፈስፋሳነት አለመሆኑን ነው። ጠንካራ አቋም የሚጠይቅ መሆኑንም ነው። ሌላው የመንፈስ ቅዱስ ፍሬ ደግሞ ራስን መግዛት ነው። እኛ ክርስቲያኖች በመናደርገው ነገር ሁሉ ራስን የመግዛት ራስን የመቆጣጠር ፍሬ ሊታይብን ይገባል። ቁጥር 4ን ተመልከቱ። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ሥጋን ከክፉ መሻቱና ምኞቱ ጋር መስቀል የሚቻለው እንዴት ነው? ይህን ማድረግ የሚቻለው ክርስቶስ ሲሞት እኛም እንደሞትን በእምነት በመንቀበልበትና በመንቆጥርበት ጊዜ ነው። ሮሜ ምዕራፍ 6 ቁጥር 13ን በኋላ ተመልከቱ። በሮሜ ምዕራፍ 6 ቁጥር 13 ጳውሎስ ብልቶቻችሁንም ያመጻ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ ይላል። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል። ቆላሲስ ምዕራፍ 3 ቁጥር 3 መመልከት ይቻላል። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ያሆኛል አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ገላትያ ምዕራፍ 2 ቁጥር 20ን ተመልከቱ። ይህንም ባለፈው ጊዜ ጥናታችን ተመልክተናል። ከነዚህ ጥቅሶች የምንመለከተው ክርስቶስ ሲሞት አማኙም ከእርሱ ጋር እንደሞተ ነው። አስተዋላችሁ? ክርስቶስ ሲሞት እኛ አማኞችም ከእርሱ ጋር አብረን እንሞታለን። ይህ ክርስቲያናዊ ምስጢር አለው። አማኙ ከክርስቶስ ጋር አንድ ሆኗል። የድል ሕይወትን የሚኖረው በራሱ ጥረትና ትግል ሳይሆን ሕይወቱን ለክርስቶስ በማስገዛት ነው ማለት ነው ባጭሩ። እንግዲህ በመንፈስ ለመመላለስ ዋናው ቁልፍ ነገር ያለው እዚህ ላይ ነው ማለት ነው። እስቲ አሁን ቁጥር 25ን እንመልከት። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። እዚህ ላይ በመንፈስ መመላለስ ለሚለው ጳውሎስ የተጠቀመበት የግሪክኛውን ቃል ነው። መመላለስን መማር የሚል ሐሳብ አለው። ተመልከቱ፣ መመላለስ መማር የሚል ሐሳብ አለው። ይህም ማለት በመውደቅና በመነሳት የምንማረው ነገር ነው ማለት ነው። በሥጋዊ ሕይወታችን መራመድን እየተማርነው በመውደቅና በመነሳት እንደሆነ ሁሉ በመንፈሳዊ ሕይወታችን መራመድን የምንማረው በውጣ ውረድ ነው፣ በመውደቅና በመነሳት ነው። መራመድን ወይም መመላለስን የምንማረው ቁጭ ብለን አይደለም። መራመድን የምንማረው በመራመድ በመሄድ ነው። የሚራመድ ሰው ሊወድቅ ይችላል፣ ሆኖም ይነሳል እንጂ በዚያው ስፍራ ወድቆ አይቀርም። ወገኖቼ በመንፈስ ለመመላለስ ወይም ለመራመድ እርምጃዎችን ውሰዱ። በመንፈስ መራመድን በመንፈስ መኖርን በዚህች ምሽት እንድትማሩ አደራላችኋለሁ። እግዚአብሔር ሆይ በዛሬው ዕለት አንተን ደስ በሚያሰኝ ሁኔታ መኖር እንደማልችል አውቃለሁ። አንተ ግን በእኔ ውስጥ ሆነ አንተን ደስ በሚያሰኝ ሁኔታ እንድኖር እርዳኝ በማለት በየማለዳው የመጸለይ ልማድ አለኝ። አንዳንድ ጊዜ ከቤቴ ተነስቼ ቢሮዬ እስክደርስ ድረስ እግዚአብሔርን የሚያሳዝን ነገር የምፈጽምበት ሁኔታ ይገጥመኛል። ይሁን እንጂ ወዳጆቼ በዚህ ሁሉ ተስፋ አልቆርጥም። ከወደቅሁበት በመነሳት የእምነት ጉዞዬን እንደገና ቀጥላለሁ። የኢየሱስ ክርስቶስን መስቀል ፊት ለፊት አያለሁ። ያን ጊዜ በኃይል እሞላለሁ። ኦ እግዚአብሔር ይክበር ይመስገን። ቁጥር 26 የመጨረሻው ጥቅሳችን ይሆናል ማለት ነው። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል ሐዋርያው። እርስ በርስ መነሳሳትና መቀናናት የለብንም ወገኖቼ። ይልቁንም በዕለት ተዕለት ሕይወታችን እንደ ሕፃን በእግዚአብሔር እየተደገፍን እንኑር። እግዚአብሔር ከእኛ የሚፈልገውም ይህንኑ ነው። የዕለቱ ጥናታችን እዚህ ላይ አበቃ። ጥናደርስ